ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አንባጭጫችን ክፍል 2 ስርጭታችን አሁን ይጀምራል። ከ83 ዓመታት በፊት በ1928 ዓመተ ምህረት ፋሽስት ኢጣሊያ ኢትዮጵያ አገራችንን በወረረችበት ወቅት ህዝባችን ዘርና ሃይማኖትን ሳይለይ እስከጥርሱ የታጠቀውን ጠላት በሚገባ መክቷል። ይህን ታላቅ የጀግንነት ተጋድሎ የቼኮስሎቫኪያው ተወላጅ አዶልፍ ፓርለሳክ በስፍራው ተገኝተው በጀግንነት አብረው እየተዋጉ የአይን ምስክርነታቸውን የሚገልጹበትን የሐበሻ ጀብዱ መጽሐፍ ትረካ ክፍል 3 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የጀግና ነው ቤቱ ከዘለዳው ተዋቅሮ ተማግሮ የተሰራበቱ የወገን ነው ምድሩ የጀግና ነው ቤቱ የተነቃቀለው አጥሩ በድፍረት የተደረመሰው ጎጆው አፈር ቤት ጎዳናው መጓዣው ያማረው በአስፋልት የጀግና ነው ደሙ የፈሰሰበት የአራት ኪሎ ሐውልት የኮሌጁ ግቢ ሽቅብ 6 ኪሎ ጎዳናው የደም ነው ዘመን ያለወጠው ዝናብ ያላጠበው ደም በደም ተሰፍሮ ባናቱ ባናቱ ከሚያዚያ አንስቶ እስከ የካቲቱ የሚታወስበት ተሰርቶ ሐውልቱ ተከባብሮ መኖር ተፈቃቅሮ መኖር ካቃተ ባገሩ ይጨሳል አዋራው ይገለባበጣል የላዩ በስሩ ይቀጠላል እንጂ ይጨሳል አፈሩ የማን ሻጭ ከላዩ የማን ደም በስሩ ማን አለ በቤቱ የሚፈራ ሞት አድቦ ተቀምጦ ዝንታለም እየየ ዝንታለም ውርደት ያባት ሞት ታለፈ የታላቅ ወንድም የናት የእህት ያጎት ይችን ቀን አንገቴን ደፍቼ ልለፋት በሚላጉል ሰበብ በሚላጉል ምጸት መቆየት ደግ ነው ሁሉም ታለፈና አገር ሞታየናት ጭራሽ እንደገና አረንጓዴ ቢጫ ቀዩ ዓላማችን ተንቆ ተዋርዶ ወድቋየው አይናችን ያድዋ አርበኞች የማይጨው ጀግኖች የኢትዮጵያ ልጆች ወጣት ተማሪዎች ያፈሰሳችሁት ደማችሁ ተንቆ ባንዳ አገር ሸጠ በሰው ተደብቆ ምድሩን ቸበቸበው ቤቱን አፈረሰው እጃንገትን አንቆ ተከባብሮ መኖር ተፈቃቅሮ መኖር ካስከፈለ ምድር ይጨሳል አዋራው ይገለባበጣል የላዩ በስር ተዋቅሮ ተማግሮ የተሰራበቱ ጠንካራ ነው ትቻው የታሰረበቱ በቀላሉ አይፈርስም የሀገር ስሪቱ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 3 ራፋራት በአዲሱ ቤተ መንግስት ማታ በሀገሬ ልጅ በኢንጂነር ሉድቪክ ካልቮዳ መኖሪያ ቤት ድሎት ባላቸው ሶፋዎች ላይ ተቀምጠናል። ከአስር ዓመታት በላይ በኢትዮጵያ የኖረው ካልቮዳ በጣም ጠቃሚ የሆኑ ምክሮችን እየነገረን ስንጫወት ጓደኛዬ አቶ ቪሌም ብሬየር ስለ ቤት መከራየት ጉዳይ ወሬ አነሳና ካልቮዳ ኢትዮጵያ ውስጥ ብዙ የመቆየቱ ሐሳብ ካለን ቤት መከራየቱ መልካም እንደሆነና ብዙ የማንቆይ ከሆነ ግን ብዙም ፋይዳ እንደሌለው መከረን። በነጋታው ቪሌም ብሬየር በኢትዮጵያ ውስጥ ብዙ መቆየታችን ስለማይቀር ሉድቪክ ካልቮዳን ከምናስቸግር የራሳችንን ቤት መከራየቱ እንደሚሻል አሳመነኝና ከቃሉ ብዙም ሳይርቅ በዚያን ዕለት ቤት ተከራይቶ ተጠበቀኝ። እነሆ በዋናው አደባባይ ከግሪካዊው ዳቦ ጋጋሪ ባለ አንድ ፎቅ ሕንፃ ውስጥ ፎቁን በሙሉ በወር 20 የማርትሬዛ ብር ልንከፍለው ቃል ገብተን ተከራየነው። ምድር ቤቱን የቼኮስሎቫኪያው ተወላጅ አቶ ፔትራክ ተከራይቶ ስጋ ቤት ከፍቶበታል። ይህን የተከራየነውን ቤት የማደራጀቱን ኃላፊነት ሙሉ በሙሉ ብራየር ወሰደ። በአዲስ አበባ የቤት ዕቃ ገዝቶ ቤት ማደራጀት ቀላል አልነበረም። አንድም በአዲስ አበባ የአውሮፓውያን የቤት ዕቃዎች ማግኘት በጣም ሲበዛ ከባድ ነው። ሁለት ቃዎቹ ሲገኙ ዋጋቸው የክርስቲያን ልጅ ከፍሎ የሚወጣው አይነት አልነበረም። ከተወሰኑ ቀናት በኋላ ብሬየር ሁለት ታጣፊ አልጋዎች አንድ ከተራ እንጨት እንደነገሩ የተሰራሽ ተረጴዛ አንድ ፋኖስና አንድ ከፍ ያለ የኢትዮጵያ ካርታ መግዛት ቻለ። ሌላው የልብስ ቁም ሳጥኖች ማግኔት ስላልቻልን በግድግዳው ላይ ምስማር እየተከልን እንደ ልብስ መስቀያ መጠቀም ቻልን። ከዚህ በላይ ቤታችንን ማደራጀቱ አስፈላጊ አይደለም። ሁኔታዎች ሲስተካከሉና ክረምቱ ሲወጣ አዲስ አበባን ለቀን እንሄዳለን። ቀኑን ሙሉ ይዘንባል፣ ስራ የለንም። ቢሆንም ቀኑን ሙሉ ስንዞር ውለን ማምሻው ላይ አብዛኛው አውሮፓዊ ወደሚያዘወትረው መሸታ ቤት ለቢራ ጎራ እንላለን። አሁን አሁን ከመላው ዓለም እንደ ጉንዳን ሰራዊት ጋዜጠኞች፣ የጦር ሜዳ ዘጋቢዎች፣ የታሪክ ሰዎች፣ ተጓዦች፣ የተለያዩ ኩባንያዎች ተወካዮች፣ የፈረንጅ ገበሬዎች፣ ነጋዴዎችና ሰላዮች፣ ምናልባትም ጦርነቱ ከተጀመረ በጦርነቱ ለመክበር አስበው የመጡ ሌቦች፣ ምን አለፋችሁ፣ አዲስ አበባ በውጭ ዜጎች ተጥለቅልቃለች። የሁሉ የውጭ ዜጋ የሚሰበሰበው በዋናው አደባባይ ባለ አንድ ሲኒማ ቤት ነው። የተቆራረጠ በየቀኑ የሚደገም ከመዘክር የወጣ የሚመስል አንድ የአሜሪካ ፊልም ከታየ በኋላ ሁሉም ለቢራ ወደ አዳራሹ ይገባል። እዚህ የመጠጥ አዳራሽ የውሸት ውስኪ፣ ቮድካ፣ ብራንዲ፣ ካርተር ውስኪና ሌሎችም ከ50 አይነት በላይ የአልኮል መጠጦች ይሸጣሉ። ብልጣብልጡ ግሪካዊ የዚህ መጠጥ ቤት ባለቤት በጠርሙሶች ላይ የሚለጠፉትን ባለቀለም ወረቀቶች ብቻ ገዝቶ በጠርሙሶቹ ላይ ይለጥፍና ራሱ የሚያወጣቸውንና የሚጠምቃቸውን መጠጦች በጠርሙሶቹ እየሞላ ይቸበችባል። ይሄ ሌባ ግሪክ በዚህ የግርግር ወቅት ባጭር ጊዜ ለመክበር አስቧል መሰለኝ የመጠጦችን ዋጋ እጅግ በጣም አስወድዷቸዋል። ይሄም አልበቃ ብሎት እየመሸ በመጣ ቁጥር ዋጋውም እየጨመረ ይሄዳል። የጠጪው ጩኸት ከዚያ በየቀኑ የዚያችን ፈረንሳዊት አንድ ዘፈን እያጠነጠነ የሚያጓራው ግራማፎን ሲጨመርበት አንጎል ይበጠብጣል። ይሄ ግራማፎን ላንቃው የሚዘጋው የመጨረሻው ጠጪ መጠጥ ቤቱን ለቆ ሲወጣ ብቻ ነው። አቶ ሎሬንሶ ትዕዛዝ በጣም ሲበዛ ጎበዝና የተማረ የንጉሱ የማስታወቂያ ሚኒስቴር ዳይሬክተር ወደዚህ የግሪኩ መጠጥ ቤት ጎራ ብሎ ከልብ የመነጨ ሰላምታ አቀረበልኝ። ቀጥሎም ስለምፈልገው ነገር ሁሉ እንዲረዳኝ አንድ የምኒልክ ትምህርት ቤት አስተማሪ ሰጠኝ። የምኒልክ ትምህርት ቤት በእውነት ዘመናዊ ትምህርት ቤት ነው። ይህ መምህር በፍጹም ንጹህ ልብና ደግነት ወደ ብዙ ቦታዎች ወሰደኝ። ወቅቱ ስላለው የኢትዮጵያ ተጨባጭ ሁኔታዎችና እውነታዎችም ብዙ አጫወተኝ። አንድ ቀን ይኸው መምህር ከባርነት ነጻ የወጡ የጥንት ባሮች ልጆች ወደሚማሩበት ፍልውሃ ትምህርት ቤት ወሰደኝ። በፍልውሃ ትምህርት ቤት ወደ 200 የሚሆኑ የተለያየ ቀለምና ከአምስት እስከ 14 እድሜ ያላቸው ተማሪዎች ይማራሉ። ትምህርት ቤቱን በምጎበኝበት ወቅት እነዚህ ተማሪዎች በትምህርት ቤቱ ዳይሬክተር ትዕዛዝ ተሰልፈው የኢትዮጵያን ሕዝብ መዝሙር ዘመሩልኝ። ቀጥለውም በቡድን ተከፋፍለው ጂምናስቲክ እየሰሩ አሳዩን። ከዚያ ወደየክፍላቸው በነስነ ስርዓት ተሰልፈው ሄዱ። እኔም በዳይሬክተሩ ታጅቤ ከምኒልክ ትምህርት ቤት መምህር ጋር መጎብኘት ጀመርኩ። ትንንሾቹ ወንዶችም ሴቶችም በአንድ አስተማሪ ረዳትነት ማንበብና መጻፍ ይማራሉ። ትልልቆቹ ወንዶቹ እንደዚሁ በሌላ ሙያተኛ መምህር እየተረዱ የእንጨት ሥራ ትምህርት ሲማሩ፣ ትልልቆቹ ሴቶች ደግሞ በሁለት ክፍሎች ውስጥ ስለ ዘመናዊ ምግብ አሰራር ይማራሉ። ይሄ ትምህርት ቤት በወደፊት ሕይወት ውስጥ እጅጉን የሚጠቅም ተግባራዊ ትምህርት መቅሰሚያ ነው። ከዚህ በጣም አስደሳች ጉብኝት ስንመለስ በመንገዳችን ላይ ይኸው መምህር በኢትዮጵያ ስላለው የባርነት ችግር ያስረዳኝ ጀመር። ምንም እንኳን ንጉሰ ነገስቱ በልዩ አዋጅ ባርነትንና የባሪያ ንግድን ቢያግዱም እስከዛሬ ችግሩ አለ አለኝና ቀጥሎ አየጌታው የመጀመሪያዎቹ የዚህ ልዩ ህግ ተቃዋሚዎች ማንንም ሳይሆን ራሳቸው ባሮቹ ነበሩ። ምናልባትም በኢትዮጵያ ውስጥ እውነተኛ ስሙ ባርነት ብሎ ነገር አልነበረም ማለት ይቻላል። ማለትም የጎረቤት አገሮች ድንበር ጥሰው እየገቡ በግድ አስገድደው እየወሰዱ ከሚሸጧቸው ባሮች በስተቀር ማለቴ ነው። ኢትዮጵያ ባሪያ ሁሌም በድሎትና ያለምንም ሐሳብ ይኖራል። ጌታው ሀብታም እስከሆነ ድረስ ከአንድ ተራ ገበሬ ድንጋይ የበዛበትን መሬቱን እንደ ዝንጀሮ እየቆፈረ ባምባው እየኖረ በመከራ ቤተሰቡን ከሚያስተዳድረው በላይ ያለ ሐሳብና ጭንቀት ሁሌም ሆዱን ሞልቶ በድሎት ይኖራል። ጭሰኛው ወይም ገበሬው ዘመን በከፋና ምርቱ እዚህ ግባ በማይባልበት ወቅት ቤተሰቡን ለማስተዳደርና ከረሃብ ለመትረፍ ብድር በብድር ሆኖ ሲንገላታ ባሪያው ጌታው ምርት ካለበት ቦታ ገዝቶ በሚያመጣው እህል ሆዱ እስኪቆዘር ይበላል። የኢትዮጵያ ባሪያ ምንጊዜም ምንም አይነት ሐሳብና ጭንቀት አልነበረበትም። ሁሌም እስኪጠግብ ይበላል። ቀኑን ሙሉ ሲዞርና ሲተኛ ይውላል። አልፎ አልፎ ስራ ቢጤ ቢሰራም ቀስና ጠንቀቅ ብሎ ሰውነቱን ሳይጎዳ ወገቡን ሳይቆርጥ ነው የሚሰራው። እነዚህ ባሮች ንጉሰ ነገስቱ ባርነት መሰረዙንና ነፃ መሆናቸውን ከሁሉም በላይ ደግሞ ራሳቸውን በራሳቸው ማስተዳደር እንደሚኖርባቸው ሲሰሙ አብዮት ቀረሽ ግርግር ፈጠሩ። አብዛኞቹ ጌታቸውን ጥለው ነፃነታቸውን ተቀብለው መሄዱን አሻፈረኝ ብለው ከጌታቸው ጋር በገዛ ፈቃዳቸው በባርነት ስር ወድቀው በዚያው ያለ ሐሳብ ሕይወታቸውን ገፉበት። ከዛሬ 5 ዓመት በፊት ማለት በመጀመሪያው የኢትዮጵያ ጉብኝቴ እነዚህን ወዶ ገባ ባሮች በስራ ላይ እንዳሉ የማየት ዕድል ገጥሞኝ ነበር። አዎ እነዚህ ባሮች ለጌታቸው የድንጋይ ቤት ለመስራት ድንጋይ እየለቀሙ ነበር። 14 ቀን ሙሉ ለቤት መስሪያ የሚሆን ድንጋይ ከአካባቢው እየፈለጉና እያመጡ ቤቱ ሊሰራበት ከታሰበው ቦታ ላይ ይከምራሉ። የነዚህም ባሮች የ14 ቀን ስራ የአውሮፓ 2 ላባደሮች በአንድ ቀን በሰሩት ነበር። ብቻ እነዚህ 20 የሚሆኑት ባሮች 14 ቀን ሙሉ እያንዳንዱ ባሪያ 1 ሰዓት ሙሉ ድንጋይ ሲፈልግ ይቆይና በጣም አነስ ያለች ድንጋይ ሲያገኝ እሷኑ ያንጠለጥልና አምጥቶ ከዚያ የድንጋይ ክምር ላይ ይወረውርና ከጓደኞቹ ጋር ተቀምጦ 2 ሰዓት ያወራል። ንጉሠ ነገሥቱ ባርነትን ካገዱ በኋላ ባሮች በገነት እንደሚኖር ሰው ነበር የሚኖሩት። ጌታቸው ተናዶ ሲያስገርፋቸው ወይ የነጻነት መብታቸውን ተጠቅመው ይጠፋሉ፣ አለበለዚያም አሜን ብለው ይገረፋሉ። ልክ አዲስ አበባ እንደገባው በኢትዮጵያ የውጭ ጉዳይ ሚኒስቴር በብላቴን ጌታ ሆሪ በኩል በንጉሡ ፊት ቀርቤ እጅ እንድነሳ ማመልከቻ አስገብቼ ነበር። ይሁን እንጂ ንጉሠ ነገሥቱ በዚህ በከፋ ጊዜ ጌታ ቀን በጣም አንገብጋቢ ጉዳዮችን እየፈቱና እየመከሩ ስለሆነ ለኔ አይነቱ ተራ ሰው ጊዜ የላቸውም። ኢትዮጵያው ንጉሠ ነገሥት ደከመኝ ሰለቸኝ ሳይሉ ሌት ቀን ከተለያዩ የአገሪቱ ግዛቶች የሚመጡትን ሹማምንት እየተቀበሉ ያነጋግራሉ፣ ይመክራሉ። የውጭ ዲፕሎማቶችንም እየተቀበሉ ለረጅም ሰዓታት ያነጋግራሉ፣ ይመክራሉ፣ ይደራደራሉ። ጣሊያኖችንና ጠብጫሪነታቸውን በተመለከተ እያንዳንዷን ጥቃቅን ነገር ሳይቀር ራሳቸው ንጉሠ ነገሥቱ ይወስናሉ። ሰላምን ለማስፈን ሌት ተቀን ይሰራሉ፣ ይለፋሉ። እናም ሌሎች ተራ ጉዳዮችን ለጊዜው ወደ ጎን ቢተው የኢትዮጵያውን ንጉሠ ነገሥት አያሳማቸውም። እንደዚህም ሆኖ የኔን ማመልከቻ ተቀብለው በአጭር ጊዜ ውስጥ እጅ እንድነሳ ተጠራው። አንድ ማንነቱን የማላቀው ኢትዮጵያዊ በፈረንሳይኛ ቋንቋ በወርቅ ቀለም የተጻፈ የግብዣ ወረቀት አምጥቶ ሰጠኝ። በዛሬው ምሽት በአዲሱ ቤተ መንግስት ንጉሰ ነገስቱ በግል እንደሚያነጋግሩኝ የግብሻ ወረቀት ያሳስባል ያዛል። ከቀጠረው ሰዓት ጥቂት ደቂቃዎች ቀደም ብዬ የአዲሱን ቤተ መንግስት የመጀመሪያ በር በመኪና ሳልፍ ሁለቱ ዘቦች በተጠንቀቅ ቆመው ለንጉሰ ነገስቱ እንግዳ የሚገባውን ሰላምታ ሰጡኝ። ገና መኪናዋ በቤተ መንግስቱ ደጃፍ ከመቆሟ አንዱ የንጉሰ ነገስቱ አሽከር የመኪናዋን በር ሲከፍትልኝ ሁለተኛው ካፖርቴንና ኮፍያዬን ሲቀበለኝ ሶስተኛው እንድከተለው ተቆሞ ወደ ቤተ መንግስቱ ይዞኝ ገባ። ምንም እንኳን በትክክል በተቀጠርኩበት ሰዓት በደርስም ንጉሰ ነገስቱ ከአጠቃላይ ክፍለ ሀገራት ከመጡ ሹሞች ጋር ምክር ላይ ስለሆኑ ቢያንስ ለሩብ ሰዓት መጠበቅ አለብኝ። ከጥቂት ጊዜ በኋላ ድብልብል ብሎ የወፈረውና ምንጊዜም ፈገግታ የማይለየው ብላታ ኪዳነ ማርያም የንጉሰ ነገስቱ ባለሟል ጥቁር ዘመናዊ ሱፉን ግጥም አድርጎ እንደለበሰ ያ ፈገግታው ሳይለየው ወድኔ እየመጣ ንጉሰ ነገስቱ ምክሩን ስለጨረሱ ሊያነጋግሩኝ እየጠበቁኝ እንደሆነ ነግሮ መንገድ እየመራኝ ስንሄድ አንድ የተከበረ ሰው ነጩን ባህላዊውን ልብስ እንደለበሰ ፈጠን ብሎ ተከተለንና ቀድሞ በር ከፈተልን። ወለል ብሎ በተከፈተው በር ወደ ውስጥ ሲገባ ንጉሰ ነገስቱ ከትልቁ ጠረጴዛቸው ጀርባ በተለያዩ መዛግብትና ቴሌግራሞች ክምር ተሸፍነው እንደተቀመጡ አገኘዋቸው። ለኢትዮጵያውያን ባህል ሁሉ ግንባሬ መሬት እስኪነካ ለጥብዬ ሰላምታዬን አቅርቤ ቀናስል ራሳቸውን ብቻ በማነቃነቅ ለሰላምታዬ መልስ ሰጥተው ወዲያው ከፊት ለፊታቸው እንድቀመጥ በመልእክት አዘውኝ ሲቀመጥ እኔና የንጉሥ ሰለሞንና የንግሥተ ሳባ ቀጥተኛ ወራሽ በሆኑት የኢትዮጵያው ንጉሠ ነገሥት መካከል ብላታ ኪዳነ ማርያም ተገትሮ ቆመ። የንጉሠ ነገሥቱ የሥራ ክፍል የተደራጀው በመጠኑ ነው። የግድግዳውን ጥግ ይዘው የተወሰኑ ቀያይ ሶፋዎች መደዳውን ተደርድረዋል። እንዳልኩት ከምርጥ እንጨት የተሰራው የሥራ ጠረጴዛቸው በፋይሎችና በቴሌግራሞች ተውጧል። ልዩ ነገር ቢኖር የንጉሡ የጽሑፍ መሳሪያ ከወርቅ የተሰራች መሆኗ ብቻ ነው። በዚህ አነስ ያለች የንጉሠ ነገሥቱ የሥራ ክፍል በርካታ ሹማምንት ሸማቸውን እንደለበሱ መደዳውን ቆመዋል። ምንም እንኳ ንጉሠ ነገሥቱ ከትልቁ ጠረጴዛቸው ኋላ እንደተቀመጡ ፈገግ ለማለት ቢሞክሩም ገጽታቸው በሥራ ብዛት እጅጉን እንደደከመ ያሳብቅባቸዋል። መደዳውን እንደቆሙት ሹማምንት ሁሉ ንጉሡ ባህላዊውን የኢትዮጵያ ልብስ ለብሰው ጥቁር ተራ ካባ ደርበዋል። እንዲህ ለስልጣኔ ሌት ተቀን የሚለፉት ንጉሠ ነገሥት በዚህ አስቸጋሪ ጊዜ እንኳ የጥንቱን የኢትዮጵያውያንን ባህልና ወግ አረሱም። እንዳልኩት ከፊት ለፊታቸው እንደተቀመጥኩ ብላታ ኪዳነ ማርያም በመካከላችን ሲቆም አስተርጓሚ መሆኑ ገባኝ። ምንም እንኳን ንጉሠ ነገሥቱ ፈረንሳይኛም እንግሊዝኛም አቀላጥፈው ቢናገሩም የኢትዮጵያውያን የነገሥታት ሕግ ከውጭ ዜጎች ጋር በአማርኛ ብቻ እንዲናገሩ ስለሚያስገድድ የግድ አስተርጓሚ አስፈላጊ ነው። ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ እድል ለዚህ አስቸጋሪ ጊዜ የመረጣቸው መሪ በቁመናቸው አጠርና ከሳ ያሉ ናቸው። ይሄ ረዘም ያለ ፊታቸው በጥንቃቄ የተከረከመው ሙሉ ጥቁር ጢማቸው ምናልባትም ለሳይንቲስት ለፈላስፋ ወይም ለደራሲ ይሆን እንደሆነ እንጂ አገሩን በደሙና ባጥንቱ ለመከላከል ቆርጦ ለተነሳ መሪ የሚሆን አይመስልም። ግን ወደፊት እንደምናየው ንጉሠ ነገሥቱ እንደማንም ተራ ወታደር በጦር ሜዳ ውለው ታግለው አታግለዋል፣ ተዋግተው አዋግተዋል። አዎ በማይጨው የጦር ሜዳ ከሳቸው በፊት እንደነበሩት ነገሥታት ሁሉ ትልቁን ኃላፊነት ወስደው ጠቅላላውን የአገሪቱን ጦር እየመሩ ሕይወታቸውን አደጋ ላይ ጥለው ተዋግተዋል። ይህም ታላቅ ጀግና ሊያስብላቸው ይገባል። በአዲሱ ቤተ መንግስት ንጉሠ ነገሥቱ ለውጭ አገር አምባሳደሮች፣ ዲፕሎማቶች፣ ጋዜጠኞች እና ታዋቂ ሰዎች ኢትዮጵያውያንን ከፍተኛ ሹማምንት ጨምሮ ባንዳንድ ልዩ አጋጣሚዎች ራት ግብዣ ያደርጉ ነበር። በዚህ ራት ግብዣ ላይ አሉ የሚባሉ የአገሪቱ ምርጥ ምግቦች አንዳቸውም ሳይቀሩ ከውጭ አገር ምግቦች ጋር ባለም ላይ አሉ የሚባሉ የመጠጥ አይነቶች አንዳቸውም ሳይቀሩ እንደውሃ ይፈሳሉ። በእንዲህ አይነቶቹ ግብዣዎች የሚስተናገዱት ቀልጣፋዎቹ የንጉሠ ነገሥቱ አሽከሮች እንግዶች የያዙት ብርጭቆ ከማለቁ በፊት ከየት አቅጣጫ እንኳ እንደመጡ ሳያስተውሉ መጥተው የጎደለውን ብርጭቆ ይሞላሉ። ከነዚህ ቀልጣፋ አሽከሮች የሚሰወር አንድም ነገር የለም። በእንዲህ አይነት የራት ግብዣ ላይ አንድ የንጉሠ ነገሥቱ እንግዳ የሆነ ፈረንጅ የቀረበለትን ምግብ በወርቅ ሹካና ማንኪያ ሲበላ ቆይቶ የወርቋን ማንኪያ ቀስ ብሎ ወደ ኪሱ ሲከት አሽከሮቹ ያዩና ለንጉሠ ነገሥቱ ይነግሯቸዋል። ንጉሠ ነገሥቱ ይህን ቅሌታም ፈረንጅ አዋርደው ከማባረር ይልቅ የወርቋን ማንኪያ ለማስታወሻ እንዳላየ ሰው ሆነው ተውለት። እኔም በንጉሠ ነገሥቱ የልደት በዓል ላይ ራት ተጋብዤ ተገኝቼ ነበር። ከራት ግብዣ በኋላ ያ ሰፊ አዳራሽ ወደ ዳንስ አዳራሽነት ተለወጠና ከሁሉም አይነት የሰው ልጆች ዘር፣ ቀለምና እድሜ ከሀያ እስከ ሰባ ዓመት እድሜ ታዳሚዎች ብቻ ሁሉም በቫልስ በፎክስ በታንጎ ሙዚቃ እየታገዙ የሰዓት እላፊው እንኳን ሳያግዳቸው እስከ ንጋት ድረስ ደነሱ። ይህንን ዳንስ ንጉሠ ነገሥቱ ከእቴጌ መነንና ከትንሹ ልጃቸው ከሐረሩ መስፍን ጋር ከፍ ብሎ በተዘጋጀ መድረክ ላይ ተቀምጠው ይመለከቱ ነበር። ቀጭኗ ልዕልት ፀሐይ በዳንሱ አዳራሽ መሃል ገብታ ስትረገረግ እኩለ ሌሊት ሆነና ንጉሠ ነገሥቱ ከባለቤታቸው ከእቴጌ መነን ከትንሹ የሐረር መስፍንና ከልዕልት ፀሐይ ጋር አዳራሹን ለቀው ቢሄዱም ዳንሱ እንደቀጠለ ነበር። ንጉሠ ነገሥቱ ከሄዱ በኋላ እስካሁን ድረስ በይሉኝታ ጥቂት ይዘው የተቀመጡት ከየጠቅላይ ግዛቱ የመጡት ኢማሞቹ ሽማግሌ ሹሞች በዳንሱ አዳራሽ ውስጥ በቆሙት መስታወቶች ራሳቸውን እያዩ ለመደነስ ይሞክራሉ። ይህን የሽማግሌዎቹን ዳንስ ያዩ የንጉሠ ነገሥቱን ወታደሮች ሊያሰለጥኑ የመጡ የቤልጂክ ወጣት ወታደራዊ መኮንኖች ሽማግሌዎቹን ወደ አዳራሹ መሃል ወስደው ጥቂት እንቅስቃሴዎችን ያሳዩአቸው ጀመር። እነዚህ ሽማግሌዎች ከጥቂት ደቂቃዎች በኋላ የዳንስ እውቀታቸውን አሻሽለው እስከ ጠዋት ድረስ ሲወላገዱ አንግተዋል። በእነዚህ አስቸጋሪ ቀኖች ውስጥ የኢትዮጵያ መኖርና ለመኖር የሚወሰንበት ጊዜ ነውና ንጉሠ ነገሥቱ በአዲሱም በአሮጌውም ግቢ ደከመኝ ሰለቸኝ ሳይሉ ይመክራሉ። በዚህ ጊዜ ከውጭ ወደ አዲስ አበባ የሚጎርፉ ዜናዎች በአብዛኛው ተስፋ አስቆራጮች ናቸው። ምንም እንኳ አብዛኛዎቹ ኢትዮጵያውያን በኢትዮጵያውያንና በጣሊያኖች መካከል ያለውን የኃይል ሚዛን አሳምረው ቢያውቁም አንዳቸውም እንሸነፋለን የሚል ሐሳብ በፊታቸው ላይ አይነበብባቸውም። አድዋ ላይ እንዳሸነፍናቸው ሁሉ አሁንም እናሸንፋቸዋለን አለኝ የፖስታ ቤቱ ሰራተኛ ፖስታዬን እየሰጠኝ። ፖስታ አዲስ አበባ ውስጥ በአድራሻ አይታደልም። ፖስታ የመጣለት ሰው ፖስታ ቤት ድረስ ወይ ራሱ አሊያም አሽከር ልኮ ነው የሚወስደው። በፊት ፖስታ ቤት በተወሰኑ ደቂቃዎች ውስጥ ጉዳይ ፈጽሞ መሄድ ይቻል ነበር። አሁን ትንሽ መጓተት ጀምሯል። ጥሩ ነገር ከአውሮፓ ወደ አዲስ አበባ ፖስታ የሚመጣው በሳምንት አንድ ጊዜ፣ በዛ ቢባል ሁለት ጊዜ ብቻ ነው። በፖስታ ቤቱ አውሮፓውያን ከአስሩ የፖስታ ቤት መስኮቶች በአንዱ ብቻ ነው የሚስተናገዱት። የፖስታ ቤቱ ሰራተኞችም በተወሰኑ ሰዓታት ልዩነት ይቀያየራሉ። በስራ ገበታቸው ላይ የሌሉት የፖስታ ቤቱ ሰራተኞች ከፖስታ ቤቱ ጀርባ ባለ አንድ ሰፋ ያለ ክፍል ውስጥ በንጉሠ ነገሥቱ የክብር ዘብ ወታደሮች እየተረዱ መትረየሶችን እየፈቱ ይገጥማሉ። በሌሎች የሚኒስቴር መስሪያ ቤቶች የሚሰሩ ኢትዮጵያውያን በየፈረንጆች ቤት ተቀጥረው የሚሰሩት ሳይቀሩ ያለቻቸውን የረፍት ጊዜ ሁሉ ተጠቅመው ወደ ስልጠና ቦታ በመሄድ እስከ ምሽቱ ድረስ በአሰልጣኞቻቸው እየተረዱ ቀኝ ግራ እያሉ ይረግጣሉ። ጠቅላላው የኢትዮጵያ ሕዝብ ለጦርነት እየተዘጋጀ ነው። የነሐሴ ወር መጨረሻ እየተቃረበ ነው። የቁርጥ ቀኑም እንደዚያው እየቀረበ ነው። ምረት ጌታ አለኝ አንድ የፖስታ ቤት ተላላኪ። በእጁ የተወሰኑ ቴሌግራሞች ይዟል። ምስኪን ተላላኪ፣ በላቲን ፊደላት የተጻፉት አድራሻዎች ለሱ ምንም ትርጉም የላቸውም። በመንገዱ ላይ ያገኘውን ፈረንጅ ሁሉ እያቆመ ከያዘው ቴሌግራም የራሱን መርጦ እንዲወስድ ይጠይቃል። ይህ ደግና ምስኪን ተላላኪ ልጅ አንዳንድ ፈረንጆች ተንኮለኞችና መሰሪዎች መሆናቸውን አልገመተም። እነዚህ ተንኮለኞች የራሳቸው ያልሆነውን የጓደኛቸውን ወይም የንግድ ተቀናቃኛቸውን ቴሌግራም እንደሚወስዱ አያውቅም። ለዚህም ነበር በአዲስ አበባ የንግድ ሚስጥር ብሎ ነገር ያልነበረው። አንዱ ታታሪ ነጋዴ ስንትና ስንት ወራት የደከመበትን የንግድ ሚስጥር እነዚህ ብልጣብልጥ ተንኮለኛ ፈረንጆች ከዚህ ምስኪን ተላላኪ እጅ ላይ በሚመነትፏቸው ብጫቂ ቴሌግራሞች ባንድ ሌሊት የንግዱን ሚስጥር ይደርሱበታል። መጠጥ ቤቶች ለወትረው ባዶ እንዳልነበሩ ሁሉ አሁን ከጧት እስከ ማታ እስካፍጢማቸው ሞልተው ይውላሉ። ጣሊያኖች ጦርነቱን ሊያሸንፉ አይችሉም ይላል አንዱ። ከሳምንት በኋላ አዲስ አበባ ይገባሉ ይላል ሁለተኛው። ጦርነቱ 100 ዓመት ይፈጃል ይላል ሌላው። ኢትዮጵያውያንን በአገራቸው የሚያሸንፋቸው የለም ይላል ሌላው ከፊት ለፊት። የጣሊያንን ታንኮች በመናቸው ነው የሚከላከሉት ሲል ሌላው ይጠይቃል። የጣሊያን አውሮፕላኖች አዲስ አበባን በመጀመሪያው ቀን ጦርነት ነው ከምድረ ገጽ የሚያጠፋት ይላል ሌላው። በሁሉም ጠረጴዛዎች ዙሪያ ወሬው ስለ ኢትዮጵያና ጣሊያን ጦርነት ነው። ብቻ እንዲህ በወሬ ተጠምጄ የቡና ቤቷ በር ሲከፈት እንኳ አላየሁም ነበር። ከጎኔ የተቀመጠው ሰው ጎሰም አርጎ ወደ በሩ ሲያመለክተኝ ነበር እኔን ፈልጎ የመጣውን ሰው ያየሁት። ልጅ ዘውዴ በላይነህ ነበር። ልጅ ዘውዴ በላይነህ በፓሪስ ፖሊቴክኒክ ተቋም የተማረ ጎበዝ ጎልማሳ ነው። ይቸኩላል መሰለኝ ወደ ቡና ቤቱ ዘልቆ ሳይገባ ከሩቁ ጠራኝ። ወደ ጎንደር መብረር ትፈልጋለህ? አሁኑኑ ወደ ቤተ መንግስት መመለስ አለብኝ። ንጉሠ ነገሥቱ መልሳችሁን አሁኑኑ ይጠብቃሉ አለኝ። እንዴታ አልኩት ወዲያውኑ ምንም ሳልጠራጠርና ሳላስብ። እሺ እንግዲያው ወደ ቤቱ ሄደው ይዘጋጁ፣ ነገ ጠዋት መጥቼ ወስዳችኋለሁ። ንጉሠ ነገሥቱ ሁሉንም ነገር ራሳቸው ያብራራሉላችኋል አለኝና ተሰናብቶኝ ሄደ። ልጅ ዘውዴ በላይነህ ቃሉን አክብሮ ጠዋት መኖሪያ ቤታችን ድረስ መጥቶ ወደ ቤተ መንግሥት ወሰደኝ። ንጉሠ ነገሥቱ ያለ ምንም ፕሮቶኮል በቤተ መንግሥት ተቀብለው በጎንደር ስለሚጠብቀኝ ግዳጅ ባጭሩ አስረዱኝ። ጓደኛዬ አቶ ቪሌም ብሬር አጅቦኝ እንዲሄድ በጠየቅኩት ጥያቄም ተስማምተው በሉ ተዘጋጁ፣ በቅርብ ቀን ወደ ጎንደር ትበራላችሁ ብለው ጨብጠው አሰናበቱኝ። አንድ ሳምንት እንኳ አልሞላም። ልጅ ዘውዴ በላይነህ በአገራችን ልጅ በሉድቪክ ካልቮዳ ቤት በጣም ከመሸ በኋላ እኩለ ሌሊት ሊሆን ምንም አልቀረው ቡና እየጠጣን ስንጫወት መጥቶ ንጉሠ ነገሥቱ አሁኑኑ በቤተ መንግሥት ሊያነጋግሩን እንደሚፈልጉ ሲነግረን ሉድቪክ ካልቮዳን ተሰናብተን ወደ ቤተ መንግሥት በልጅ ዘውዴ በላይነህ መኪና ሄድ። በመንገዳችን ላይ ንጉሠ ነገሥቱ እንደሚጠብቁንና ነገ ልክ ጎህ ሲቀድ ባንድ የኢትዮጵያ አውሮፕላን ወደ ጎንደር እንደምንበርም ጨምሮ አጫወተን። ልክ ቤተ መንግሥት እንደገባን ንጉሠ ነገሥቱ አሁንም ያለምንም ፕሮቶኮል ተቀበሉን። አሁን ግን እንደ ኢትዮጵያ ጠቅላይ የጦር አዛዥ የመጨረሻዎቹን ትእዛዞች ከሰጡኝ በኋላ በሁለቱም ለስላሳ እጆቻቸው ጨብጠውኝ ይህንን ከባድ ኃላፊነት በመቀበላችሁ እና መሰግናችኋለን ኢትዮጵያ ምን ጊዜም ወለታችሁን አትረሳው አሉኝ ከቤተ መንግስት ተሰናብተን እንደወጣን በከተታ ወደ አውሮፕላን ጣቢያ ሄድን አውሮፕላን ጣቢያ ስንደርስ በንጉሰ ነገስቱ ተዛዝ ለነገ ከመንጋቱ በፊት አንድ አውሮፕላን ወደ ጎንደር የሚበር አዘጋጁ ሲል ተዛዙን ልጅ ዘውዴ በላይነህ አስተላለፈ ምዕራፍ 5 ከአዲስ አበባ ወደ ደብረ ታቦር የመኝታ ቤቴ በር ሲንኳኳ ከንቅልፌ ነቃው ማን ነው ተነስ ጌታው ሲል አንድ ደስ የሚል የሴት ልጅ ድምጽ ቀሰቀሰኝ ይኸው ድምጽ ቀጥሎ 10 ሰዓት ሊል ነው ሊነጋ ነው ተነስ ጌታው አለኝ ወርቅነሽ ነበረች ገና የ17 አመት ወጣቷ ውብ ልጅ ወርቅነሽ ቤታችንን እንድታስተዳድርልን የቀጠርናት አዲስ አበባ በጨለማ ተውጣ እያንቀላፋች እኛን ቀሰቀሰችን ቀስ በቀስ እውነታው እየተገለጠልኝ መጣ ዛሬ መስከረም 17 ቀን 1928 ዓመተ ምህረት ነው ከርስተት በኋላ አዲስ አበባን ለቀን ወደ ጎንደር መብረራችን ነው ለምን ያህል ጊዜ መቼ ሆነ የምንመለሰው ይሄን እግዚአብሔር ብቻ ነው የሚያውቀው ከኔ የመኝታ ክፍል ቀጥሎ ባለው ክፍል ውስጥ ውሃ ሲንሹዋሹዋ ይሰማል ቢሊየም ብራየር ከኔ ቀድሞ ተነስቶ እየታጠበ ነው ወርቅነሽ ያዘጋጀችልንን የመጨረሻውን ምርጥ ቁርስ ከማይጠገበው ፈገግታዋ ጋር በመብላት ላይ እንዳለን ትናንት ማታ የተከራየነው መኪና ሰዓቱን አክብሬ መጥቻለሁ ደርሻለሁ እንሂድ አይነት ነገር ክላክሱን በተደጋጋሚ ነፋብን በዚህ አይነት መልኩ ለመጨረሻ ጊዜ ወርቅነሽን ተሰናብተን በመኪናችን ተሳፍረን ወደ አየር ጣቢያ ተፈተለቅን አዲስ አበባ ገና ከንቅልፏ እየባነነች ነው አብዛኛዎቹ ሱቆች ገና አልተከፈቱም የተከፈተ ሱቅ ቢኖር ያንድ አርመን ዳቦ ቤት ብቻ ነው አርመኑ አዳሩን ሲጋግር ያረፈደውን ለመግዛት ደንበኞቹ በወረፋ ተሰልፈው ትንሹን ሱቁን ወረውታል ለዚያ ባዶ እግር ፖሊሶችም በዚያች ጉርድ የበርሜል ቤት አድረው ወደ የሥራ ቦታቸው እየተጣደፉ ሲሄዱ ይታያሉ። በዚህ መልኩ ያላንዳች ችግር አየር ጣቢያ ስንደርስ አየር ጣቢያው ደመቅመቅ ብሎ ነበር። መካኒኮች ከወዲያ ወዲህ እየተሯሯጡ አውሮፕላኖችን ይጠጋግናሉ። ከፊት ለፊታችን ካለች አንዲት አውሮፕላን ስር ሆኖ መካኒኩ ለአብራሪው ሁሉም ነገር ጥሩ ነው ሞተሩ በትክክል ይሰራል ይለዋል። በዚህ መሃል አንድ የስፖርት መኪና በከባድ ፍጥነት ስትከንፍ መጣችና በአውሮፕላን ማቆሚያው በትልቁና ሰፊው አዳራሽ ደጃፍ ላይ ቆመች። ከዚች ፈጣን የስፖርት መኪና ውስጥ አንድ ቆፍጣና መልከ መልካም ወጣት የኢትዮጵያና የፈረንጅ ክልስ ወጣ። ወጣቱ የኢትዮጵያን የአየር ኃይል ወታደራዊ የደንብ ልብሱን እንደለበሰ መለየውን ደፍቶ እኛ ወደ ቆምንበት አቅጣጫ በፈጣን እርምጃ መራመድ ጀመረ። ወደኛ እየቀረበ ሲመጣ የዚህ ወጣት ወታደራዊ የደንብ ልብስ በብዙ የወርቅ ንሻኖች ማጌጡን አስተዋልኩ። እንግዲህ ይህ ወጣት ነው በንጉሰ ነገስቱ እኛን ወደ ጎንደር በአውሮፕላን ይዞን እንዲበር የተመረጠው የአውሮፕላን አብራሪ። ይህ ወጣት አባቱ ፈረንጅ ሲሆን እናቱ ኢትዮጵያዊትና የንጉሳዊ ቤተሰብ ልዕልት ናት። በዚህ መሃል ከወጣቱ የስፖርት መኪና ጎን አንድ ሰማያዊ ሊሞዚን መኪና ሲከንፍ መጣና ገና ከመቆሙ በፍጥነት በተከፈተው በር ልጅ ዘውዴ በላይነህ ዘመናዊውን የአውሮፓውያንን ሙሉ ልብስ ለብሶ ከረባቱን እንዳሰረ ረጅም ካፖርቱን ደረብ አድርጎ ያ ሁሌም የማይለየው ፈገግታው ሳይለየው ወደኛ አቅጣጫ እንደመሮጥ እየቃጣው መጣ። እንደ ደረሰም እንደምናደራችሁ በቃ ዛሬ መብራራችሁ ነው አይደል ይያለ የጭ ሰላምታ ከተለዋወጥን በኋላ ያንን ወጣት አውሮፕላን አብራሪ ጠራውና አስተዋወቀን አው ወጣቱ አውሮፕላን አብራሪ ሚካኤል ባቢቼክ ወይም ሚሻክ ባቢች ይባላል እንግዲህ ለሚሻክ ባቢች ነው ህይወታችንን አሳልፈን ባደራ የምንሰጠው ሚሻክ ባቢችን ከተዋወቅን በኋላ ስለ በረራችን በቀልድ መልክ ትንሽ ስንጫወት ቆይተን ልጅ ዘውዴ በላይነ እኔን ወደ ጎን ወስዶ እጅጉን በጣም ኮስተር ብሎ አንድ የታሸገ ፖስታ እየሰጠኝ አደራ ጌታው ይሄ ደብዳቤ ከሌላ ሰው እጅ እንዳይገባ ተጠንቀቅ አደራ በጣም ትልቅ ሚስጥር ያዘለ ነው አደራ ለራስ ካሳ ከንጉሰ ነገስቱ የተላለፉ ጥብቅ ትእዛዞችን የያዘ ነው አደራ አደራ ጌታው እንዳይነህ ብለን ጠብቀው ይያለ ደጋግሞ አደራ ይያለ አስተነቀቀኝ እንዲህ አደራ አደራ ጌታው ይያለ ካስተነቀቀኝ በኋላ ይሄው ጌታው ንጉሰ ነገስቱ ቃል ይገቡልዎት ብሎ አንድ በወርቅ ቀለም ያጌጠ የመኮንኖች የቆዳ ቀበቶ ሰጠኝ ይህን ቀበቶ የሆነ ሰው ከዚህ በፊት ታጥቆት እንደነበረ የሚያሳይ ትንሽ የምልክት ይታይበታል አዎ ንጉሰ ነገስቱ ትናንት ታጥቀውት ከነበረው ቀበቶ ጋር የመንታ ያህል ይመሳሰላል እርግጠኛ ነኝ ንጉሰ ነገስቱ የራሳቸውን ቀበቶ ፈተው ነው የላኩልኝ አዎ የንጉሰ ነገስቱን ቀበቶ መታጠቅ ማለት እንደ ኢትዮጵያውያን ባህልና ወግ በንጉሰ ነገስቱ የምታመን ሰው መሆኔን ማረጋገጫ ነው በርከት ያሉ ወታደሮች ከሰፊው አዳራሽ ውስጥ አንድ ባለድርብ ክንፍ አውሮፕላን እየገፉ አወጡትና ሁለት መካኒኮች በታላቅ ቅልጥፍና መዘውሩን እያሽከረከሩ ሞተሩን ሲያስነሱ ባቢች እኔንና ጓደኛዬን ብሌርን ወደ አንድ ትንሽ የመልበሻ ክፍል ውስጥ ይዞን ገባ ሚሻክ ባቢች በለበሰው ወታደራዊ የደንብ ልብሱ ላይ ቱታውን ደረበና አንድ በጣም ከባድ የቆዳ ካፖርት እየደረበ ለኛም የሱኑ አይነት ከባድ የቆዳ ካፖርት ደርበን እንድንለብስ አቀበለን ካፖርቱን ስደርበው ከመክበዱም በላይ በጣም ስለሚሞቅ ይሄን ስንደርብ ሙቀቱን አንችለውም እና ይቅርብን ስል ለሚሻክ ባቢች ብነግረው ሚሻክ ባቢች ሳቅ ብሎ እዚያ ላይ በሌባ ጣቱ ሰማዩን እያሳየ እዚያ ላይ በጣም ይበርዳል ግድ የለም ደርቡት እያለ ለራሱ ጭምብሉን እያጠለቀ ለእኛም አቀበለን ያንን ከባድ ካፖርት ደርበንና ያችን ጭምብል አጥልቀን ከዛች ትንሽ የመልበሻ ክፍል ውስጥ ስንወጣ ለተመለከተን ሰው የዓለም አጋንን የማርስ ሰዎች እንመስል ነበር ሁለት ወታደሮች የእኛን ሻንጣዎች አውሮፕላን ውስጥ መጫን ጀመሩ እያንዳንዳችን ከአንድ ሻንጣ በላይ መጫን አንችልም ወይም ደግሞ በአውሮፕላኑ ቃይ መጫኛ ውስጥ ከእኛ ሻንጣዎች ቀደም ብሎ ለራስ ካሳ የሚላኩ ጓዞች ስለተጫኑ ብዙ ቦታ የለም እኛ ወደ አውሮፕላኑ ሄደን ለመሳፈር ስንዘጋጅ ሶስት ሽማግሌ ሹሞች እኛ የለበስነውን አይነት ከባድ የቆዳ ካፖርት ለብሰውና ባናት የሚጠለቀውን ጭምብል በእጃቸው አንከርፈው እንደያዙ መጥተው ተቀላቀሉን እነዚህም አብረውን በራሪዎች ናቸው አለኝ የአውሮፕላኑ አብራሪ ሚሻክ ባቢች ቀጥሎም በጎንደር ጠቅላይ ግዛት ውስጥ ያሉ ወረዳዎች ሹሞች መሆናቸውንና ጦርነቱ በቅርብ ሊጀመር ስለሚችል በአስቸኳይ ወደ ግዛታቸው መሄድና ጦራቸውን አሰባስበው ለጦርነት እንዲዘጋጁ ንጉሠ ነገሥቱ ታዘው መሄዳቸው እንደሆነና ሌላም ነገር ጨማምሮ ባቢች ለምን ዛሬ አብረውን መብረር እንዳለባቸው ሊያስረዳኝ ሞከረ አውሮፕላኑ ለአብራሪውና ለታዛዊ ብቻ የሚሆን ሁለት ባዶ ቦታ ብቻ ነው ያለውና አብረውን ሊበሩ ፈጽሞ አይችሉም ስል ቅዋሜን ጮክ ብዬ ከአውሮፕላኑ የሞተር ጩኸት ጋር እየተፎካከርኩ አሰማሁ እንደ ነገሩ አርገን በራለን ለነገሩ ለበረራችን አንዳች አደጋ ቢገጥመን አንዳችንም አንተርፍም አለኝ ሚሻክ ባቢች ከአውሮፕላኑ አብራሪ ሚሻክ ባቢች አነጋገር እንደተረዳሁት ይሄ ባለብዙ ልምድ አውሮፕላን አብራሪ የወርቅ ንሻኖቹ ነተ ምርጥ አብራሪ መሆኑን ይመሰክራሉ እንኳን ባንድ አውሮፕላን 6 ሰው ጭኖ መብረሩ እንዳልተዋጠለት ያስተዋውቅ ነበር። ይሁን እንጂ ያዛጁን ተዛዝ እንቢ አሻፈረኝ ማለት ፈጽሞ አይችልም። መሞት ካለበት ይሞታል እንጂ ተዛዙን መቀበል ግዴታው ነው። ከነዚህ ሹሞች ጋር አብራችሁ መብረር የማትፈልጉ ከሆነ ለሹሞቹ ሌላ አውሮፕላን ይዘጋጅላችኋል። እኛ ሶስታችን በአስተማማኝ ሁኔታ መብረር እንችላለን አለኝ ሚሻክ ባቢች በተቃውሞዬ እንድገፋበት እየገፋፋኝ። ከሚሻክ ባቢች ጥቆማ በኋላ ዞር ብዬ ብሬየርን ሳየው ብሬየርን በዝምታ መስማማቱን ስለገለጸልኝ እንግዲህ ወይ እኛ ብቻ አንበራለን አለበለዚያ ፈጽሞ አንበረም ስል ኮስተር ብዬ ተናገርኩ። እንዴ እኛ ስንከራከር ስልኩ ጮህና ባቢች ጥቂት በስልኩ በአማርኛ ሲያወራ ቆይቶ የመነጋገሪያውን እጀታ አሳልፎ ሰጠኝ። አብራሪው እንደነገረኝ ከሶስቱ ሹሞች ጋር አብራቹ መብራራት አትፈልጉም አሉ አለ አንድ ድምጽ በስልኩ ገመድ። አዎ ጌቶች በአውሮፕላን ውስጥ ያለው አንድ ክፍት ቦታ ብቻ ነው። እናም በሁለት መቀመጫ ላይ ለሶስት ሆኖ መብረር ራስን አደጋ ላይ መጣል ነው። ጌቶች ስድስት ሆኖ መብረር ማለት ደግሞ ራስን በገዛ ፈቃድ መግደል ነው ስል መለሰ። አብራሪው ያለኝ ሁላችሁንም ባንድ ላይ ይዞ መብረር እንደሚችል ነው አለ አሁንም ደግሞ ደዋዩ ሰው። እኔ ደግሞ በፍጹም አይሆንም ብላለሁ ጌታዬ። እናም ባንድ አውሮፕላን 6 ሰው ሆኖ ተጨናንቆ ሁላችንንም አደጋ ላይ ጥለን መብረር አንፈልግም ጌቶች አልኩ። በዚህ መሃል የአውሮፕላኑ አብራሪ ባቢች ትከሻይን መታ መታ አድርጎ በጣም ዝቅ ባለ ድምጽ ከንጉሰ ነገስቱ ጋር ነው ያወሩ ያሉት አለኝ። በጣም ደንግጬ ትንሽ ዝም ካልኩ በኋላ እርሶ ጃንሆይ ነዎት እንዴ ብዬ ለምን አልባቱ በፈረንሳይኛ ጠየቅኳቸው። አዎ ነኝ ብለው መለሱልኝ በፈረንሳይኛ። በጣም ይቅርታ ጠይቃለሁ ግን በውሳኔ እንድጸና እገደዳለሁ አልኩና በመከተል የኛ አደጋ ላይ በከንቱ መውደቅ ለኢትዮጵያ ጦርም ጦርነቱ ከመጀመሩ በፊት ትልቅ ጉዳት ነው እኮ እያልኩ እየፈራሁ ደፍሬ ተናገርኩ። በአውሮፕላን ጣቢያ ቆዩ ሲል በስልኩ ጆሮ ቀጭን ትእዛዝ ተሰጠኝ። ወዲያው ቀጥሎ የራሳችንን ሰው እንልካለን ካሉ በኋላ ስልኩን ዘጉት። ከጥቂት ጊዜ ቆይታ በኋላ አንድ የቤተ መንግስት መኪና ሲከንፍ መጥቶ እኛ የቆምንበት ቦታ ቆመና ከመኪናዋ ውስጥ አቶ ታደሰ የንጉሰ ነገስቱ ልዩ ጻፊ ወጣና በፈጣን እርምጃ እየተራመደ ምንድነው ችግሩ ሲል ቆጣ ብሎ ጠየቀኝ። ስለ ሁኔታው ሳስረዳው በታላቅ ትዕግስት ሲያዳምጠኝ ቆይቶ ችግሩ ይገባኛል እቀበለዋለሁ ግን እኔ ምን ማድረግ እችላለሁ ሲል ለራሱም ግራ የገባው በሚመስል ሁኔታ ከተናገረ በኋላ አሁንም ጥቂት እንደማሰብ ብሎ እነዚህ ሶስት ሽሞች ዛሬ የግድ ደብረ ታቦር መድረስ አለባቸው አለና ወዲያው ፊቱን ወደ አብራሪው ባቢች መልሶ ይቅርታ ምንም ማድረግ አልችልም ዛሬ ሁለት ጊዜ ወደ ደብረ ታቦር ትበራለህ ሲል ለባቢች በትዕዛዝ መልክ ነገረው። ከአቶ ታደሰ ንግግር እንደተረዳሁት እኛ የምንበረው ወደ ጎንደር ሳይሆን በቀጥታ በጣና ሐይቅ ዳርቻ አካባቢ ወዳለችው ተራራማ ቀበሌ ደብረ ታቦር ነው። አብራሪያችን ሚሻክ ባቢች በአቶ ታደሰ ሐሳብ ተስማማ። አንድ ጊዜ በአደገኛ ሁኔታ 5 ሰው ጭኖ ከመብረር 2 ጊዜ መብረሩን መርጧል። ለነገሩ ሌላ አማራጭ የለውም። በዚህ መልኩ ለበረራ እንደተዘጋጀን ከመካኒኮቹ አንዱ ከፍ አለ ከረጢት አምጥቶ ለባቢች ሲሰጠው ባቢች ከረጢቱን በጀርባው አዘለው። ያደጋ ጊዜ ከአውሮፕላን መዝለያ ጃንጥላ መሆኑ ነው። ለኛስ ስል ባቢችን ጃንጥላውን ለኛም እንዲሰጡን ጠየቅኩት። ለእናንተ አያስፈልጋችሁም በታዛቢ መቀመጫ ቦታ ያለ ከረጢቱ ከገባችሁ ተአምር ነው አለኝ። ሚሻክ ባቢች እውነቱን ነበር። በታዛቢ መቀመጫ ቦታ እኔና ብሬየር በስንት መከራ ገብተን ነበር ተጨናንቀን የተቀመጥነው። ሚሻክባቤች እንደመሳቅ ብሎ ለነገሩ ጃንጥላው ምንም ጥቅም የለውም አደጋ ቢፈጠር ከዚች ውጥፍ ቦታ መዝለል አትችሉም አለ። ባቤች አውሮፕላኗን ሪስ ያስብላት መላሰውነቷ መርገፍገፍ ጀመረ። እና ብዙም ሳይትቆይ ይቻ አውሮፕላን በመሬት ላይ እንደሰጎን መሮጥ ጀመረች። እንዲህ በከፍተኛ ፍጥነት በሜዳው ላይ ስትሮጥ ቆይታ ከፊት ለፊታችን ተገትረው ከቆሙት የባህር ዛፎች ጋር ተላተመች። ይያልቁ አይኔን ሲጨፍን አፍንጫዋ ወደ ሰማይ አንስታ መንሳፈፍ ጀመረች። ወዲያው አዲስ አበባን አንድ ጊዜ ዞረን በቀጥታ ወደ ሰሜን መብረር ጀመርን። የሰላሌ ሜዳ የተዘረጋ ባህር ይመስላል። አልፎ አልፎ የምናያቸው ጎጆች በእጅ የሚጨበጡ ይመስላሉ። አሁን ባቢች ዝቅ ብሎ ስለሚበር መንደርተኞች ከጎጆቻቸው እየወጡ አንጋጠው አረንጓዴ ቢጫ ቀይ ቀለም የተቀባችውን የባቢችን ቆርቆሮ ይመለከታሉ። እንዲህ ዝቅ ብለን ስንበር ከጀርባዬ የሆነ ነገር ሲጎረብጠኝና ሲነካካኝ ተሰማኝ። ምናልባት የሆነ እንስሳ ሊሆን ይችላል ብዬ ዞር ብዬ ለማየት በመሞከርም ከብራየር ጋር ተጣብቄ ስለተቀመጥ አንገቴን እንኳን ማዞር ሳይሆንልኝ ቀረ። ያ የሚጎረብጠኝ የሚነካካኝ የሚኮረኩረኝ ነገር አሁንም ሕይወት እየዘራ ኩርኩራውም እየጠነከረ መጣ። ኩርኩራው አላስቀምጥ ቢለኝ እንደምንም ብዬ ከተጣበቅኩበት ትንሽ ወጣ ብዬ አንገቴን ሳዞር በጣም ደነገጥ። በአይኔ የማየውን ነገር ማመን ሁሉ አቃተኝ። እንደ ዝንጀሮ ተቆማጥሮ ከነዚያ ሶስት ጢማም ሽማግሌ ሹሞች አንዱ ተጠቅሎ ተኝቷል። ገና ለመብረር ስናኮበኩብ ሁለት ጊዜ በቂታችን ዘጭ ያለበት ምክንያት አሁን ገና ነው የገባኝ። ሽማግሌው ሹም በድል አድራጊነት ተቆማጥሮ በተኛበት ቦታ ሆኖ ይስቃል። አዎ እምቢ አይሆንም ከኛ ጋር አትበርም ብንለውም የኛን መደናገር ተጠቅሞ እኛ ሳናየው ከቃዋሽ ጋር ተደባልቆ ራሱን ለአደጋ አሳልፎ ሰጥቶ እነሆ አብሮን ወደ ደብረ ታቦር እየበረረ ነው። ሽማግሌው ሹም ፍጹም ደስተኛ ይመስላል። በፊቱ ላይ ምንም አይነት ፍርሃት አይታይበትም። ለምንስ ይፈራል? አውሮፕላን እንደዚህ ሽማግሌ ሹም አስተሳሰብ ልዩ በሰማይ ላይ የሚበር ሁለት ክንፍ ያለው አውቶሞቢል የፈረንጅ ሥራ ነው። ፈረንጅ ደግሞ እንዲያው ዝም ብሎ ወድቆ የሚሰባበር ነገር አይሰራም። እናም ይሄ ሽማግሌ ሹም እንወድቃለን እንከሰከሳለን ብሎ ፈጽሞ አያስብም። ከእንዲህ አይነት እምነት ውጪ ኢትዮጵያውያን የአውሮፕላን አብራሪዎችን በዓለም ላይ ምርጥ ደፋርና ቆራጥ አብራሪዎች የሚያደርጋቸው አንድ ሌላ ነገር አለ። ያም ነገር አውሮፓውያን የአውሮፕላን አብራሪዎች ለበረራ ከመነሳታቸው በፊት ጀምሮ በበረራም ላይ እያሉ ስለ አየር ጸባይ፣ ስለ ንፋሱና ስለ ሌላም በበረራቸው ላይ ሊገጥማቸው ስለሚችለው ነገር ሁሉ ይነገራቸዋል። ኢትዮጵያውያን አብራሪዎች ያለምንም የነፋስም ሆነ የአየር ጸባይ መረጃ በታላቅ ድፍረት በኢትዮጵያ አስፈሪ ተራራዎች መሃል እየተሽለኮለኩ ወደማያውቁት አገር ሁሉ ይበራሉ። እንዲህም ሆኖ እስካሁን ድረስ በኢትዮጵያ የአውሮፕላን አደጋ ደርሶ አያውቅም። የአውሮፕላን ማረፊያ ጣቢያ እስከ ቅርብ ጊዜ ድረስ በአዲስ አበባ አንድ ያንስ ያለች ዙሪያዋን በረጃጅም የባህር ዛፎች የተከበበች ሜዳ ነበረች። ሌላ ቦታ እንደ አክሮባቲስት ገበሬዎች ጨርቅ እያወዛወዙ በሚያሳዩአቸው ቦታዎች ሁሉ ነበር የሚያርፉት። በአንድ አጋጣሚ ስለ በረራና ስለሚያጓጉዝትም ጓዝ በተነሳ ወሬ አንድ አብራሪ በባለ ሁለቱ መቀመጫ አውሮፕላኑ ቀኝና ግራ ባሉት ሁለቱ ጠንካራ የአውሮፕላኑ ብረቶች ላይ ሁለት ሳጥኖች በብረት ገመድ አስሮ ሌሎች ሁለት ሰዎችን አሳፍሮ እንደሚበር እየማለና እየተገዘተ ነገረኝ። ላምነው አልቻልኩም ነበር። በኋላ ሁለት የዓይን እማኝ ምስክሮች ይዞ መጥቶ አሳመነኝ። እንዲህ በማያልቅ ትልቅ ባህር ላይ የምንንሳፈፍ እየመሰለኝ ስንበር በሐሳብ ከፈረንሳዊው አውሮፕላን አብራሪ እና ደራሲ ከዮሴፍ ከሰል ጋር የተገናኘንበትን አጋጣሚ አስተዋስኩ አዎ ከዛሬ 5 አመት በፊት ነበር ደቡብ የመን ውስጥ የተገናኘ ነው ዮሴፍ ካሰል ያኔ ገና ከኢትዮጵያ መመለሱ ነበር የተሰበረጁን ከመታሰሩን በላይ ፊቱ አላዋቂ የላጠው ድንች ይመስል ተገባብጦ ነበርና ምን አደጋ እንደገጠመው ጠይቄው ታሪኩን አጫወተኝ ከአዲስ አበባ ወደ ሐረር ለመሄድ በተነሱ ጊዜ የኢትዮጵያ መንግስት ሁለት አውሮፕላኖች ለሱና ለጓደኛቸው ሰጣቸው አንደኛውን ፈረንሳዊው ጓደኛው ሲያበር ሁለተኛውን ራሱ ዮሴፍ ካሳል ነበር ያበረ የነበረው ዮሴፍ ገና ከአዲስ አበባ ከመነሳቱ በፊት ወደ ሐረር ስልክ ደውሎ አውሮፕላን ማረፊያ ቦታ ተዘጋጅቶለት እንደሆነ ጠይቆ ነበር ስልኩን የተቀበለው ሰው ለአውሮፕላኑ ማረፊያ ሜዳ አንዲት ጠጠር እንኳን ሳያስቀር አስለቅሞ እንዳዘጋጀለት ነግሮ ስለነበር ያለምንም መጨነቅ አውሮፕላኑን ከጓደኛው ጋር አስነስተው ወደ ሐረር ይበራሉ ዮሴፍ በርካታ የድንጋይ ቤቶችን ሳይ ሐረር መድረሱን ይረዳና የሐረርን ከተማ እየዞረ አውሮፕላን ማረፊያውን መፈለግ ይጀምራል በተደጋጋሚ ሐረርን እየዞረ ቢፈልግም አውሮፕላን ማረፊያ የሚመስል ነገር እንኳን ማግኘት አልተቻለውም ነበር ጓደኛው ከሐረር ከተማ ወጣ ብሎ ሜዳ ነገር ሊፈልግ ሲበራየውና እሱም እንደ ጓደኛው ሜዳ ቢጤ ለመፈለግ አስቦ መስመሩን ሊለውጥ ሲል በድንገት ከከተማዋ ዳርቻ በስተሰሜን ጫፍ ላይ በርካታ ሰዎች አንዲት ትንሽ ሜዳ ከበው ያይና እነዚህ ሰዎች ወደ ተሰበሰቡበት ቦታ ዝቅ ብሎ ይበራል በጣም ትንሽዬ አራት ማዕዘን ሜዳ ዙሪያዋን ቸካል ቸክለውና በገመድ አስረው በጉጉት አውሮፕላኗን ማረፍ ሲጠባበቁ ሲያይ ምን አይነት ብልጥ ጭንቅላት ነች ይሄንን ያሰበችው ብሎ ይገረምና ሰፊ ሜዳ ፍለጋ ከፍ ብሎ መብረር ከጀመረ በኋላ እነዚያን ያቺን 10 ሜትር በ10 ሜትር የሆነች ትንሽዬ ሜዳ ከበው በጉጉት የሚጠብቁትን ሰዎች ላለማስቀየም በዚያች ሜዳ ላይ ለማረፍ ይወስንና ይመለሳል አዎ ይችን ትንሽ ሜዳ አንዲት ጠጠር እንኳን ሳያስቀሩ ልቅም አርገው ለቅመው መሬቱን ተምተመው በደንብ አዘጋጅተውታል አዎ ዮሴፍ በዚያች ትንሽዬ ሜዳ ላይ ሄዶ አረፈላቸው በዚህ አደገኛ አስተራረፉ አውሮፕላኗ አንድ ጎማዋን መስዋዕትነት ስትከፍል ዮሴፍ ከሰል ደግሞ አንድ እጁን ከመሰበሩና ፊቱ ከመጋጋጡ በስተቀር ከፋ አደጋ ሳይደርስበት አረፈ ዮሴፍ ከሰል ገጠመኙን ካጫወተኝ በኋላ በመጨረሻ ሐረሪዎች ያቺን አውሮፕላን ማረፊያ በደንብ አርገው ነበር ያዘጋጇት ግን ያቺ ሜዳ 50 እጥፍ መሆን ነበረባት ሲል አድናቆቱን ገልጾልኛል ተክላላ ፕሮግራማችን በዚሁ ይጠናቀቃል። ይሄንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ